ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥቅምት 17 ቀን 2012 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናቀርባለን። ዘረኝነት ውስጠወይራው ዘረኝነት ነው በሚል ርዕስ የቀረበ ነው። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለሳን ዲሞክራሲያ የታሳስ ወር 2008 ዓመተ ምህረት እትምን ወተት ይሸፍታል እንኳን ሰው ሲበደል በሚል ርዕስ የቀረበውን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና። ካለፈው ሳምንት ረቡዕ ጥቅምት 12 ቀን ጀምሮ በተለያዩ ቦታዎች የተጀመሩት ያሸባሪዎች ጥቃቶችና የጅምላ ግድያዎች በአሁኑ ወቅት ቀዝቀዝ ያሉ ቢመስልም በባሌ ሮቢ፣ ቡራዩ፣ ሰበታ፣ ሐረር፣ ድሬዳዋ፣ ምዕራብ አሩሲ ከፍተኛ ውጥረት መኖሩን ከየቦታው የሚደርሱ ዜናዎች ይጠቁማሉ። የኢትዮጵያ ቴሌኮሙኒኬሽን ምዕራብ ሪጅን ኦፕሬሽን ዳይሬክተር የነበረው ገመችስ ታደሰ ማንነታቸው ባልታወቁ ሰዎች በነቀምት ከተማ ተገድሏል። በሞጆ ከተማ የታሰሩ ሰዎች ይፈቱ በማለት ሰልፍ የወጡትን ለመበተን የጸጥታ ኃይሎች በከፈቱት ተኩስ ሁለት ሰዎች የቆሰሉ መሆናቸው ታውቋል። በባሌ ሮቢ ዜጎች በቤተክርስቲያን በመጠለል ከፍተኛ ስጋት ውስጥ መሆናቸውና አሁንም ግድያ እየተካሄደ መሆኑን ወደ አካባቢው የገባው የጸጥታ ኃይል በቁጥር አነስተኛ በመሆኑ ምክንያት ጸጥታው ሙሉ በሙሉ ሊሰፍጥ አለመቻሉን ዜጎች ይናገራሉ። ባለፈው ሳምንት በባሌ ሮቢ በዜጎች ላይ ጭፍጨፋ ከመካሄዱ በፊት አሸባሪዎች ነዋሪዎችን በመሰብሰብ ያስተላለፉትን መልእክት የሚያሳይ ቪዲዮ በማህበራዊ ሚዲያ ይፋ ሆኗል። በዚህ ቪዲዮ ላይ ጥቃት አድራጊዎቹ ነፍጠኛና ዶርዜ ከሚሏቸው ዜጎች ጋር ነዋሪው ምንም አይነት የንግድ ግንኙነት እንዳያደርግ፣ በእነዚህ ዜጎች ቤት እንዳይመገብ፣ ጎተራና ቤት እንዳይከራይ፣ መሬት እንዳይሸጥ፣ ምንም አይነት ዕቃ ከእነዚህ ጋር እንዳይለዋወጥ ወይም በጋራ እንዳይጠቀም ከለክላል። በዕለቱ በሚደረገው ሰላማዊ ሰልፍ የአሸባሪዎቹ አለቃ ጃዋር መሐመድ የግድያ ሙከራ ስለተደረገበት እሱን ለመታደግ መሆኑንም ይገልጻል። በባሌ ሮቢ በታወጀው የዘር አዋጅ በኋላ በርካታ ሰዎች መገደላቸው የተዘገበ ሲሆን እሁድ ጥቅምት 16 ቀን በከተማዋ ቀበሌ አስተዳዳሪ የነበረ አቶ ተስፋዬ ሰሞኑን የተገደሉ ዜጎችን ዘመዶች አጽናንቶ ሲመለስ የተገደለ መሆኑም ታውቋል። ባለፈው ሳምንት በተከሰተ የአሸባሪዎች ጥቃት ምክንያት ቤት ንብረት የወደመባቸውና ከሞት ተርፈው በቤተክርስቲያንና በሌሎች ቦታዎች መጠለያ ውስጥ ለሚገኙ ዜጎች አዲስ አበባ በሚገኘው አገር ፍቅር ቲያትር ቅጥር ግቢ ውስጥ እርዳታ እየተሰባሰበ መሆኑ ተነገረ። ሰኞ ጥቅምት 17 በተጀመረው የእርዳታ ማሰባሰብ ሥራ መልካም ውጤት መገኘቱም ታውቋል። በመጪው ረቡዕ ጥቅምት 19 ቀን በተለያዩ አካባቢዎች በአሸባሪዎች ጥቃት ሕይወታቸውን ያጡ ወገኖቻችንን ለማስታወስ የአዲስ አበባ ነዋሪዎች ጥቁር በመልበስ ቀኑን እንዲያሳልፉ ጥሪ የተላለፈ መሆኑም ታውቋል። እሁድ ጥቅምት 16 ቀን በአዲስ አበባ በሚገኘው የቅድስት ሥላሴ ቤተክርስቲያን ባለፈው ሳምንት በተለያዩ የአገሪቱ ክፍሎች በአሸባሪዎች ጥቃት በግፍ ለተገደሉ ወደ 70 ለሚደርሱ ዜጎች በርካታ ምዕመናን በተገኙበት ጸሎት ተደርጓል። በጸሎት ፕሮግራሙ ላይ የተገኙ ጳጳሳት ዜጎች በግፍ ሲገደሉ የጸጥታ ኃይሎች የመከላከል እርምጃ ለመውሰዳቸው መንግስት አለ ወይ የሚል ጥያቄ ብዙዎች የሚጠይቁ መሆናቸውን አንስተው ሕዝብ በአገዛዙ ላይ እምነት ያጣ መሆኑን ተናግረዋል። ባለፈው ሳምንት በአሸባሪዎች በተካሄዱ ጥቃቶች ቢያንስ 3 የኦርቶዶክስ ቤተክርስቲያኖችና አንድ መስጊድ ጉዳት እንደደረሰባቸው ተነግሯል። በቁጥር ወደ 70 ከሚደርሱ የተገደሉ ዜጎች መካከል ቢያንስ 52 የኦርቶዶክስ ቤተክርስቲያን አማኞች መሆናቸው ታውቋል። ሹሙ በሁኔታው ላይ የሰጠው የጽሑፍ መልእክትና ሁኔታውን ለመቆጣጠር ምንም እርምጃ ለመውሰዱ ብዙዎቹን አስቆጥቷል። እሁድ ጥቅምት 16 ቀን ያገዛዙ ባለስልጣኖች ሹሙ ለማ መገርሳና ሽመልስ አብዲሳ ከተለያዩ አካባቢዎች ከመጡ አባገዳዎች ሽማግሌዎች የሃይማኖት አባቶች ወጣቶችና ሴቶች ጋር ባደረጉት ስብሰባ በርካታ ጥያቄዎች መነሳታቸው ታውቋል። ከተሰብሳቢዎቹ ከተነሱ ጥያቄዎችና አስተያየቶች መካከል የህግ የበላይነት አጥፊዎችን መንግስት ለህግ ያቀርበልን ህዝብ የሚከፋፍሉና የሚያባላ መልእክት የሚያስተላልፉ መገናኛ ብዙሃንን መንግስት ይቆጣጠራልን የሚሉ እንደሚገኙባቸው ለማወቅ ተችሏል። እሁድ በሰሜን ሸዋ ዞን መራቤቴ ወረዳ የመንገድ ስራ በማከናወን ላይ የሚገኝ የገምሹ በየነ ኮንስትራክሽን ድርጅት ንብረት ላይ ጉዳት መድረሱ ተነገረ። በድርጅቱ ውስጥ ተቀጥረው የሚሰሩ ሰራተኞች የደሞዝ ጥያቄያቸው ባለመመለሱና ድርጅቱ ሰራተኛ ለመቀነስ እቅድ እንዳለው በማስታወቁ በመራቤቴ ዓለም ከተማ የሚገኙ የድርጅቱን መሳሪያዎች ያቃጠሉ መሆናቸውን ከስፍራው የደረሰ መረጃ ይገልጻል። ጉዳት የደረሰባቸው መሳሪያዎች ብዛትና አይነት ለጊዜው ማወቅ ያልተቻለ ሲሆን ፖሊስ ንብረቶችን ያቃጠሉ ክፍሎች ወደ ህግ ለማምጣት እየሰራ ነው ተብሏል። በመጨረሻም ከ10 ቀናት በፊት ወቅቱ የኢጋድ ሊቀመንበር የሆነው የኢህአዴግ ሹም ከስልጣኑ ተነስቶ በመንከራተት ላይ የሚገኘው ወርቅነህ ገበየሁን የድርጅቱ ዋና ጸሐፊ አድርጎ በመሾሙ ከፍተኛ ተቃውሞ የተነሳበት መሆኑን በመግለጽ ዘዴሊ ኔሽን የተባለው የኬንያ ጋዜጣ እሁድ ጥቅምት 16 ዘግቧል። የኢጋድ አባል አገሮች ሹሙ ወርቅነህ ገበየሁን በዋና ጸሐፊነት መድበው ከጥቅምት 20 ቀን ጀምሮ ስራ እንዲጀምር ማድረጉ የድርጅቱን የአሰራር መርሆዎች እንዲሁም ህግና ደንብ ያልተከተለ ነው በማለት ተቃውሞ አሰምተዋል። የድርጅቱ ዋና ጸሐፊ በአባል ድርጅቶች ስብሰባ የሚመረጥ እንጂ በጊዜያዊ ሊቀመንበር ትእዛዝ ሊሆን እንደማይችል ተነግሯል። የብዙ ህዝብ ደም በማፍሰስ የሚጠየቀው ወንጀለኛው ወርቅነህ ገበየሁ ከውጭ ጉዳይ ሚኒስትርነቱ ተነስቶ በምስራቅ አፍሪካ የተባበሩት መንግስታት ድርጅት ተወካይነት ቦታ ቢሰጠውም በተለያዩ ወገኖች በተደረገ ተቃውሞ ምክንያት በቦታው ሳይቀመጥ መቅረቱና ለወራት ያለ ስራ ተንሳፎ እንደነበር ይታወቃል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል።
Yeah, I don't want to be a fool.
ዘረኝነት ውስጣዊው ዘረኝነት ነው። አይኑና ፍጦ ጥርሱና ግጦ የመጣብንን አስከፊ ዘረኝነት ሌላ ስም ሰጥተው ሊያጣሉን ሊያዘናጉን እየታገሉ ያሉ ጥቂቶች አይደሉም። ያገራችን ሃይማኖቶች የማይቀበሉትን የኢሬቻ በዓል በአዲስ አበባ ማድረግ ከትንኮሳና እብሪት ውጪ የሚታይ አይደለም። ማንም ኢትዮጵያዊ ባህሉን የማክበር ሙሉ መብት ሊኖረው የሚገባ ቢሆንም አዲስ አበባን ፊንፊኔ ያሉ ባሉበት ከተለመደው ከቢሾፍቱ ወደ ዋና ከተማው በዓሉን ማዛወር ለነገር መሆኑ አልጠፋንም። የኢትዮጵያን ሰንደቅ ዓላማ ከህዝብ እየቀሙ ተብያስጣሉ ጠባቦች በርቻው በዓል የኦነግ ባንዲራ ሲውለበለብ ማንንም አላገዱም። ዘረኞቹ ከቀን ወደ ቀን ህዝብን እየተነኮሱና ጥጋባቸውንም እያፈዩናቸው በጊዜ በተባበረና ቀጣይ ትግል ማስቆም እንዳለብን ግልጽ ነው። በበዓሉ ላይ በህዝብ ላይ ያቀረሸው የመንጋው አባል የተናገረው የሹሞቹን አቋም እንጂ ሌላ አይደለም። ዘረኝነት ውስጣዊ ራይለውም ከዘረኝነት ውጪ ቆሻሻ ኢሰብአዊ የወሮበሎች እምነት ነው። በጥላቻ ላይ የተመሰረተ ሐሰትን ይዞ በሐቅ ላይ የዘመተ ወንጀልና ኃጢአት ነው ዘረኝነት። ዘርማን ዘራቸው በራሳቸው አለቆች ለባርነት ሊሸጡ ሲሉ ያዳናቸውን ዘመን ቆጥረው ይወነጅላሉ። ወሮና ባሪያ አድርጎ ማሪዮ ጁሴፔ ብሎ አጥምቆ ሊገዛቸው ያለውን ፋሽስት ስላስወገደላቸው ይከሱታል። ምኒልክ ባይኖር ጀግኖች ነፍጠኞች ባይኖሩ ቡድና የሚሉትን እንጀራተው ቆራጭም ባላገኙ ነበር። ዘረኝነት ወለታቢስነት ነው። ምን ቢለፉና ሐቀኛውን የምኒልክ ታሪክ በጥላሸት ሊቀቡ የሚችሉ አይደለም። ሐውልትም አቁመው ጥላቻም ቢነዙ ያልነበረው አይሆን ብሎ ሐቁ ያገረሽባቸዋል። በጥንትም ጊዜ ዴሞክራሲ መኖር ነበረበት ካሉ እነሱ በ21ኛው ክፍለ ዘመን ህዝብን ጭፍጨፋቸውን ምን አመጣው ብንል መልስ የላቸውም። ዘረኝነት ከዴሞክራሲ ላይ ተጣረቀ የተጣላ ነው። ከንጭጩ የሹሞቹ አገዛዝ ዘረኛ አጥፊ መሆኑን ስንናገር የለም ሙሴ ነው ስሬትን አምጪ ናቸው የጫት ሱሰኞችን የኢትዮጵያዊነት ሱሰኛ ናቸው በሚል የተወናበዱና ያወናበዱ ጥቂቶች አልነበሩም። ለዳጉስታን ጀራ ፍርፋሪ ማሰፍሰፈው ራሳቸውን አዋርደው ጫማ ስመው የገቡትን ማየቱ ብቻ ይበቃል። ያጠፉት ጥፋትና አገርና ህዝብ ላይ ለፈጸሙት ደባ ዛሬ በለሆሳስ ተሳስተን አሳሳትናችሁ ቢሉም ተቀባይነት ሊያገኙ አይችሉም። ቅኔን ንቀኝለት ለሹሙ የኖቤል የሰላም ሽልማት እናሰጠው ሲሉ የከረሙትና እንደለመደበት አዛውንት ፕሮፌሰር የፖለቲካ ጅዋጅዌ የተጫወቱት በቀላሉ የሚማሩ ባይሆኑም ሹሙን በይፋ ደግፈው ሲንጦሎጦሉ እንደነበረው ሁሉ ህዝብን በይፋ ይቅርታ ሊጠይቁም ይገባቸዋል። የታሪክ ግዴታቸውን ተወጥተው ባለፉ ጀግኖች ላይ ዘረኛ ምላሳቸውን ቢያንጣጡም ከውቅጥ ፍየልነት አያልፉም። ነውረኛ መሆናቸውን ከሚለፍፉት መረዳት ተስኗቸዋል። ከጊዜ ወደ ጊዜ የባለብንጫዎቹና የዘረኝነት ዛር ለረጅም ጊዜ ሰፍሮባቸው የሚያስጓራቸው ሆኖ ሊታረሙ የሚችሉ አይደሉም። የኬኛ ኬኛ ዛር በትግል ጠበል ብቻ ነው የሚለቃቸው ማለትም ይቻላል። የዚህ ሁሉ አጋርና ዋና አራማጁ ኦህዴድ ብለው በዘረኝነት ወያኔን ለዓመታት ያገለገሉት ሹሞች ናቸው። ዛሬ በሹሞቹና በጽንፈኞቹ መካከል የቻይና ግንብ ሊገነቡ የተነሱት ሁሉ የዘረኞቹ አጋር ዋሾች ናቸው። ኦህዴድ የሚባለውን ተለጣፊ ቡድን በወያኔ ስር ሆነው ሲመሩ እንደታዘብነው ከወያኔ ጋር አገር ማጥፋት ጸረ አማራነት ጸረ ኢትዮጵያነትን ይጋራሉ። ወደ ስልጣን ያመጣቻቸው አሜሪካም የህዝብን አመጽ ለማፈንና ኢትዮጵያን ገዝቶ ሊቀጥል ነውና ነበርና ቡችላውን ሲያሰፍርብንና ቀጥረኞቹን ሲያስጮህ ግልጽ የሆነው ሐቅ ሹሞቹ ለስርየት ሳይሆን ለዘረኝነት መቀጠል ተመርጠው መሰየማቸው ነው። ገና ከጠዋቱ ጽንፈኞቹን በክብር እንግዳነት አምጥተው ህዝብ ላይ እንዳበደ ውሻ ሲለቁ ይዘታቸው ምን እንደሆነ ግልጽ ሆኗል። ያስማራው አምባገነን ጋሄዶ ሲቅለሰለሰና አገስት ያዋረድ ቆይቶ የሰላም ስምምነት ያለው በባዕዳኑ ተዛዝ ለሻቢያ መተንፈሻ ለመስጠት መሆኑን ያላወቁ ሰላም መጣ ብለው ፈነደቁ። ከተባለው ሰላም ኢትዮጵያ ምን ተጠቀመች? በአሜሪካ ተዛዝ ኡጋንዳና ሩዋንዳ መሪዎች ለሹሙ የፖለቲካ ድጋፍ ገና ምንም ሳይሰራ መስጠታቸው የሚታወስ ነው። ሹሙ ኢትዮጵያን ለሽያጭ ስላቀረበም ኤሚሬት ተብዩዋም ገንዘብ እንድትረዳ ተደርጋለች። ወልቃይት ጠገዴን ወያኔ የወረረውን መሬቶች ጉዳይ አላነሳም እንዳለ፣ ሱዳን የወረረውን መሬት መጠየቅ ቀፎት የወያኔን ሕግ አራዊት ብቻ ለቆ ለስልጣን ከመደረሱ የውሸትን ክብረ ወሰን ሊጨብጥ ተፍጨርጭሮ ባለበትና ክቡር ሰንደቅ ዓላማችንን እያራከሰ መሪያችን ብለው ጽንፈኞቹ ቢያቅፉትና መንጋ ቢሆኑለት የሚያስገርም አይደለም። ለኢትዮጵያ ቆመናል ብለው ሲቀባጥሩ የነበሩት ባቦ ሸማኔ ፍጥነት በጫማው ስር ሲወድቁ ማየቱ ግን አስጸያፊ መሆኑ አልቀረም። ወጣም ወረደም ያሰፈኑት አገዛዝ የወያኔ ቅጣይ ዘረኛ የመንጋ አገዛዝ ነው። ይህን በሚገባ ተረድቶ መገኘት ሲገባ አሁንም በሹሙ አምናለው ልቡ ንጹህ ነው የሚሉ ጉዶችን ማሳረፍ ማሳፈር ይገባል። መጃጃል ነው ይህ አቋም ወይም ማዘናጊያ ነው። ጠላቶቻችንን አምረን እንዳንታገል። ብዙሃኑ የኦሮሞ ሕዝብ ጠባብ ብሔረተኛ ዘረኛ አይደለም። ብዙሃኑ ከኦነጎኖቹ ጋር ሆኖ ለኢትዮጵያ ደሙን አፍሷል። ቄሮ አይደለም ወንጀል አደግ። ሕዝብ ለሕዝብ በታሪክ እንደታየው ሁሉ ሰምሮ ጠላቱ ላይ ሲነሳ የድል ባለቤት እንደሚሆን ቀደምም በቅርቡም በወያኔም ላይ ታይቷል። ወያኔ ወደ ቀድሞ የበላይነቱ ሊመለስ የሚፍጨረጨረው በሹሞቹ ተመክቶ ነው። የጥበት አይነታና ማፈሪያ መከሰቻ የሆኑት ጠባቦች መቀሌ ድረስ ሄደው የሚሰግዱለትና በተለይ በአማራውና በኢትዮጵያ ላይ የጥፋት ሴራ የሚጎነጉኑት አለምክንያት አይደለም። ሕዝብን ያሞኙበት ጊዜ ከሞላ ጎደል አልፏል። ቅጥረኞቻቸውም ተጋልጠው ባክነዋል። ውርደታቸውን ተቀብሎ መፈርጠት ሲገባቸው ረሃብ በጨረሰው ሕዝብ መካከል የረሃብ አድማ ልናደርግ ነው ሲሉ ተደምጠው መሳለቂያ ሆነዋል። የፖለቲካ አጃቢዎቻቸውም ከነ ክህደቱና የሻቢያ ቡችሎች የቀድሞና የዘንድሮ ባንዳዎች መሆናቸው ሊካድ አይችልም። ሲደመር የኢትዮጵያን ጥፋት የሚፈልግ አገዛዝ ዘረኛ መንጋ ነው ሰፍኖ ያለው። ሐቁ ይህ ነው። ምንኛ በምኒልክ ላይ ቢዘምቱና ታሪክ ቢያጨራምቱ ሊደብቁት የማይችሉት ጥረታቸው ውሽልሽል መሆኑም ግልጽ ነው። ጥቂት ጽንፈኞችን ከሰፊው ሕዝብ ለይቶ ማየት ተገቢ ነው ያልነው እንዳለ ሆኖ የአገር ሽማግሌዎች ጽንፈኞቹን በይፋ አውግዘው ለኢትዮጵያ እንዲታደጉ ጥሪ እናደርጋለን። የሰራዊት አባላትም በታጠቁ የአገዛዙ ዘረኛ ነፍሰ ገዳዮች ታሪክ ሲቆሽሽ በዝምታ ማየት የለባቸውም። የሕዝብ አንድነት እንዲጎመራ ባለን አቅም ሁሉ መረባረብ ደግሞ ቀናው አማራጫችን ሊሆን ይገባል። ቻይናውያን ሰላም ስትፈልግ ለጦርነት ተዘጋጅ ይላሉ። ወንጀለኛ መሆናቸውን ዘረኛ መንጋ መሆናቸውን ደም አፍስሰው አገር አስለቅሰው ካረጋገጡልን በኋላ ከነሱ መፍትሄ ይገኛል ብሎ ማንጋጠጥ የሚወገዝ ነው። አገር አጥፊ ጅልነት። ዘረኞች የሕዝብና የአገር የሰንደቅ ዓላማና የአኩሪ ታሪክ ጠላቶች መሆናቸውን መቼም መዘንጋት መርሳት አይገባም። በጣሊያን ጊዜ አርበኛውን እያሳደዱ በጅማ ገድለው ከፋሽስቶቹ ሊራ ሲቀበሉ የነበሩትን አልረሳንም። ጣሊያን ሲወጣ እንግሊዝ ቅኝ ግዛን ብለው ልመና የገቡትንም ሆነ የኦነግ መሪው ኢብሳ ጉተማ ጣሊያንን ቅኝ ቢገዛን ይሻለን ብሎ የጻፈውን የውርደት መጽሐፍ የምንረሳ ልንሆን አይገባም። ዘረኝነት ቀጣይ ክህደት ነው። መጨረሻውም ወደ ሂትለርና ሙሶሎኒ ጓዳ ገብቶ መተረማመስ ይሆናል። በአውሮፓም በአሜሪካም በእስያና አፍሪካ እንዲሁም በአረብ አገሮች ዘረኝነት እያደረሰ ያለውን ጉዳት ማጤን በቂ ነው። በሌላ አነጋገር ሹሞቹ በኢትዮጵያ ላይ የመጡ መርገሞች ናቸው። በያዙት እንዲቀጥሉ ከፈቀድንላቸው እንደ ባሪያ ቀጥቅጠው ሊገዙንና ኢትዮጵያንም እንጦርጦስ ሊያወርዱ የመጡ ናቸው። በመሆኑም ሕዝብ ተባብሮና በሁለገብ ትግል ሊያስወግዳቸው አገራዊ ግዴታ መጥቶበታል። ይህን ግዳጅ በኩራትና በጽናት እንቀበል። በዚህም ትግል ኢህአፓ ከሕዝብ ጎን ቆሟል፣ ይቆማል። ለተባበረ ጸረ ዘረኛ ትግል እንነሳ። ሕዝብ ይደራጅ፣ ይታጠቅ፣ ኢህአዴግን ያውድም። ሰላም ለማግኘት ለጦርነት እንዘጋጅ። ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ አርባአንድ ቁጥር 3 ታህሳስ 2008 ዓመተ ምህረት ወርሃ ታህሳስ ወተት ይሸፍታል እንኳን ሰው ሲበደል በኢትዮጵያ ህዝብ ታሪክ ውስጥ የታህሳስ ወር የአመጽና ለውጥን አፍሳሪ የሆኑ ትግሎች ሲከሰቱባት መቆየቷ የሚታወስ ነው። ዛሬም ቢሆን ታህሳስ ህዝባዊ አመጽን አስተናግዳለች። ዞር ብለን ግን ለሀገራቸው ራሳቸውን የሰጡትን ሰማዕታትን ስንዘክር ገዝፎና ሚዛን ደፍቶ የምናገኘው የኢትዮጵያ ተማሪዎች እንቅስቃሴ መሆኑ የሚረሳ አይደለም። ታህሳስ 20 ቀን የተማሪዎች እንቅስቃሴ
ሰማዕትን መዘከሪያ ቀን መሆኑን ያስታውሳል። የታሳስ ቅርስ ግን በቅድሚያ የንዋይ ልጆችን መንግስቱና ገርማሜን እና የሌሎችንም የመፈንቅለ መንግስት ሙከራ ያስታውሰናል። አንዳንዶች የዚህን ክስተት ክብደት መረዳት ተስኗቸው የታሳስ ግርግር ብለው ሊያንኳስሱት ቢሞክሩም የመንግስቱና የገርማሜን ንዋይ እንዲሁም የጓደኞቻቸው ጥረትና እርምጃ አዲስ የትግል ምዕራፍ የከፈተ ለህዝባዊ ትግሉ ጭራንጭል ብርሃን የፈነጠቀ አብይ እርምጃ ነው። ከዛሬው ጋር ስናስተያየው ለምሳሌ ለወያኔ ካደሩ መኮንኖችና ባለስልጣናቱ አንጻር በስርዓቱ ከፍተኛ ቦታ የነበራቸው መኮንኖችና ምሁራን የህዝቡን ብሶትና ሮሮ ተገንዝበውና ሰምተው ለውጥ ብለው ሲነሱ የሚደርስባቸውን ጉዳት ሳያውቁ ሳይሆን ለአገር ሲሉ ሞትን ደፍረው ነው። ሞተዋልም ራሳቸውን የገደሉት ብቻ ሳይሆን ተይዘው የተፈረደባቸውም እነ መንግስቱ በየአደባባዩ ተሰቅለዋል፣ ለእስርም ተዳርገዋል። ለምን ታገላችሁ? ለውጥን ለምን ፈለጋችሁ? ወዘተ ያላቸው አልነበረም። መስዋዕትነታቸው ተከበረ እንጂ ምሳሌ ሆነ እንጂ። የታሳሱ የመፈንቅል ሙከራ ዋና አንደምታው በተማሪዎች እንቅስቃሴ ላይ ያደረገው ተጽዕኖ ነው ቢባልም ስህተት አይደለም። ቀደም ብሎ ተማሪዎች የጥገና ለውጥ አቀንቃኝ ነበሩና ለአጼው መንግስት የመለላ ደብዳቤ እየጻፉና እየተማጸኑ አንዳንድ ለውጦች እንዲደረጉ ሲጠይቁ እንደነበሩ የሚታወቅ ነው። ለውጥ ከገዢዎች በጎ ፈቃድ የሚጠበቅ ነበር። ታሳስ 1953 ዓመተ ምህረት ግን ይህን ሁሉ ቀየረውና የአጼው ስርዓትና ተማሪዎች ተቆራረጡ። ስር ነቀል ለውጥም ተፈላጊና ተቀንቃኝም ሆነ። ከዚያን ጊዜ እስከ የካቲት የተደረገው ጉዞ ውጣ ውረድ የሞላበት እንደነበር ሊረሳ የሚገባውም አልነበረም። ከተማሪዎች በፊት የኢትዮጵያ ሰራተኞችም ታግለዋል። ልዩ ልዩ የአርሶ አደሮች አመጾችም ተካሂደዋል። በሕግ የተደነገገ ጭሰኝነትን የሚያጸድቅና የአርሶ አደሩን ምርት ከሶስት ሁለት እጅ ሁለት ሶስተኛ ምርት ለባለመሬቶች የሚሰጥ የገባርነት ጭፈኝነት ስርዓት ነበርና የተጠቃው አርሶ አደር ከጊዜ ወደ ጊዜ አምጾ ተሰውቷል። ትግሎቹ ግን የተቀናጁና ስልታዊ ስላልነበሩና የአጼው አገዛዝ ያፈና ተቋሞች ዘመናዊና ጨካኝ ስለነበሩ አመጾቹ መቸነፋቸው የሚጠበቅ ነበር። በንጉሱ የበላይነት የሰፈነው ስርዓት ፊውዳል ወይም ይባል እንደነበረው ባላባታዊ ስለነበር መሰረታዊ ቅራኔው አገዛዙ ከሰፊው አርሶ አደር ህዝብ ጋር ቢሆንም ከጅቡቲ ኢትዮጵያ ቀደም ፍራንኮ ኢትዮጵያ ይባል የነበረው ባቡር ሐዲድ መዘርጋት ጋር ተያይዞ ለአባደሮች ብቅ ብለው ነበር። ከብዙ ችግርና ትግል በኋላ በመጋቢት 5 ቀን 1947 ዓ.ም ተመረጠ። የኢትዮጵያ የምድር ባቡር የሰራተኞች ማህበር ሲንዲካ ደ ሺሜኖት ኢትዮጵያ በሚል ስም ተመሰረተ። ይህ በዚህ እንዳለና ማህበራቸውንም አለፈቃድ የመሰረቱ ቢሆንም ብዝበዛን በመቃወም በዚያ ዓመት ያደረጉት የሥራ ማቆም አድማ የተሳካ መሆኑ ለሌሎችም ምሳሌ ሆኗል። በ1905 እና 1908 ዓመታት ባዕዳን ባንኮችን በመክፈታቸው የቢሮ ሰራተኞች ቁጥር ተበራከተ። የፋብሪካዎች መቋቋምም እንዲሁ የላባደሩን ቁጥር እያሳደገው መጣ። ኤርትራ በፌዴሬሽን ስትስተዳደር በነበረበት ጊዜም የሰራተኛ ማህበር ማቋቋም የተፈቀደ ስለነበር መንግስት ሲያስፈልገው የሰራተኛ ማህበራትን ሊያፈርስ ሊሰርዝ ይችላል የሚል አንቀጽ በወጣው አዋጅ ውስጥ በመካተቱ የኤርትራ ሰራተኞች ይህን በመቃወም ያደረኩት ጠቅላላ የሥራ ማቆም አድማ የተሳካ ሆኖ ሰራተኞቹም ከቀሪው የኢትዮጵያ ሰራተኞች ጋር በማህበር ሊያያዙ መቻላቸው ትግላቸውን በቁጥርም በተመክሮም አዳበረው። ሰራተኛው ለመብት በተለይም አታጋይ ማህበርን በጋራ ለመመስረት ያደረገውን ትግል ታሪክ በዚህ ለመዘርዘር ባንቃጣም በ1950ዎች መጀመሪያ ላይ በነ አቶ አበራ ገሙ ቃጫ ፋብሪካና የሞዝቦልድ የእንጨት ሥራ ድርጅትና ሌሎች ዲያባኮ ጥጥ ፋብሪካ፣ የኢትዮጵያ ተሽከርካሪ አገልግሎት፣ ቫስኪንና ዳርክስታድ በሚስጥር ግንቦት 20 ቀን 1953 ዓ.ም ደጃዝማች ባልቻ ሜዳ ተሰብስበው የጋራ ድርጅት ለማቋቋም መስማማታቸው መጠቀስ ያለበት ነው። መጋቢት 3 ቀን 1954 ዓ.ም በቃጫ ፋብሪካ ሰራተኞች ሊቀመንበርነት የተካሄደው ስብሰባም አንድ ቋሚ የኢትዮጵያ ሰራተኞች ማህበር እንዲቋቋምና በኮንፌዴሬሽን መልክም ኢንዱስትሪዎችን፣ ፋብሪካዎችንና የህብረት እርሻዎችን ሁሉ እንዲያርፍ ተወስኖ በመቀጠልም በሰኔ ወር 1954 ዓ.ም ሶስተኛው የተወካዮች ስብሰባ ሲደረግ የምድር ባቡር፣ የድሬዳዋ ሲሚንቶ ፋብሪካዎች፣ በዘረኛ ሆላንዶች ስር ይሰቃዩ የነበሩት የወንጂና ሸዋ ስኳር ፋብሪካ ሰራተኞችና ሌሎችም ሊሰባሰቡ ቻሉ። ሚያዝያ 1 ቀን 1955 ዓ.ም የኢትዮጵያ ሰራተኞች አንድነት ማህበር ሊቋቋም ቻለ። በህዝባዊ ኑሮ እድገት ሚኒስቴር ስር ማህበራት መመዝገብ አለባቸው በሚል ስርዓቱ ማህበሩን ሊቆጣጠር ሲጥር አጋሩ አሜሪካም በራሷ የሰራተኞች ድርጅት አማካይነት ወጥመዷን ዘረጋች። በሰራተኛው ማህበር ላይ ከባድ ተጽዕኖ ተደርጎ የክብር ፕሬዚደንቱ አቶ አበራ ገሙ ራሱን ገደለ ተብሎ ቢለይም ማህበሩ ለብዙ ሥራ ማቆም አድማዎች አደራጅና አዋላጅ ሆኖ ቀጥሏል። ከተቋቋመ በአራት ወሩ የጠራው አድማ በተደረገው አፈና የተነሳ ባይሳካም እይታችንን ወደ ሰራተኞች ማህበር ዞር ያደረግነው ቀደምም ትግል ማካሄዳቸውን ለመጥቀስና ቀጥሎም ከተማሪዎቹና ከአስተማሪዎቹ እንቅስቃሴ ጋርም በመቀናጀት ለየካቲት 66 ስፋትና ጉልበት የሰጡ መሆናቸውን ለማስታወስም ነው። እንዳልካቸው መኮንን ካቢኔ ከስልጣን እንዲወርድ ጠቅላላ የሥራ ማቆም አድማ ያደረገው አስተዋጽኦ እንደ ምሳሌ ሊጠቀስ ይችላል። የኢትዮጵያ ተማሪዎች እንቅስቃሴም ሲጀምር የተማሪውን ሁሉ ድጋፍና ተሳትፎ ያገኘ አልነበረም። ጃንሆይ ምን አጠፉ የሚሉ ጥቂቶች ካለመሆናቸው በተጨማሪም የተማሪው የንቃት ደረጃም በጣም ደካማ ነበር ቢባል ስህተት አይሆንም። ከዩኒቨርሲቲው አስተማሪዎች የነበሩት ባዳንም በተለይም የሰላም ጓድ ተብለው የተሰማሩት አሜሪካውያንና ሚስዮናውያን ተማሪው በፖለቲካ እንዳይነቃና እንዳይደራጅ እንዲከፋፈልም ከፍተኛ ሚና ተጫውተዋል። ጥቂቶች ቢሆኑም ጊዜው የደረሰን ወይም የመጣለትን ጽንሰ ሐሳብና አቋም ይዘው ከተነሱ ብዙሃኑን ሊሰበስቡ ይችላሉ በተባለው መሰረት ጥቂት የነቁ የዩኒቨርሲቲ ተማሪዎች በሚስጥር ተሰባስበው ንቃታቸውን እያዳበሩ በተለያዩ መንገዶች የአብዛኛውን ተማሪ የአስተሳሰብ አድማስ ለማስፋትና ለማበልጸግ ቻሉ። የነ ኃይሉ ገሞራውና የነ ጸገየ ወይን ደብተራው ግጥሞች፣ በረከተ መርገም፣ ናስተማስ ስለኪ በተለያዩ ጉዳዮች ላይ በግልጽ የሚደረጉ ውይይቶች በተማሪው ማህበር ጋዜጦችና በተባራሪ ወረቀቶች በሚደረጉ ጽሑፎች ተማሪዎች ስለ ሀገራቸውና ስለ ዓለም አቀፍ ሁኔታው ያላቸውን ግንዛቤ አሳደጉ። በአመለካከትና ባስተሳሰብ ግልጽነትም አስፈላጊ የሆነ የመጣውንና መሰረታዊ የሆነውን ጥያቄ መሬት ለአራሹን እንዲሁም ሌሎች አገራዊ ጥያቄዎችን በማንሳት ተከታታይ ሰልፎችን አካሄዱ። ጥያቄው ስርዓቱን የሚያናጋ በመሆኑ አገዛዙ ለተማሪዎቹ የሰጠው ምላሽ የኃይል እርምጃ ሆነ። በሰልፋቸው ከአገዛዙ ጋር ተጋጩ። በቅድሚያ ተነስቶ የነበረው የመሬት ጥያቄ የአጼውን አገዛዝ ምሰሶ የሚነቀንቅ በመሆኑ አገዛዙ በሰልፈኞቹ ላይ የኃይል እርምጃ ወሰደ። መሪዎች ናቸው ያላቸውን 9 ተማሪዎች ሟቹ ኃይሉ ገብረ ዮሐንስ ገሞራውን ጨምሮ ከዩኒቨርሲቲው አባረረ። ቀንዲሉ እሳቱ ተለኩሷልና አልጠፋ ማለቱ የሚተበቀም ነበርና በተከታታይ አመታት ተቃውሞና ሰልፉ ቀጠለ። የኋላ መብራት ፈዘዝ ወደ ኋላ እይታ ጨምበስ የሚል አይደለምና በዚያን ጊዜ ድርጅቶች የነበራቸው ድክመት፣ ጥንካሬ፣ ትግልና መስዋዕትነት፣ ምርጫ፣ ስልትና መፈክሮችንም በተመለከተ የሚሰጠው ፍርድ እና ትችት አስፈላጊ የሆነው ግምገማን ከጊዜው ተጨባጭ ሁኔታ ጋር ማቆራኘትን የሚቀበል አይመስልም። ስለዚህም ትችቱ የሐቅ ድሃና ገለባ ሆኖ ቆይቷል። ለጨለማ መብራት ለወገንም ኩራት ሆኖ ያለፈውን ትውልድ መዝለፉ አወቅን ባዮች ስራዬ ብለው ተያይዘውት ቆይተዋል። ለካፒታሊዝም ከመሰዋት ለሰርቶ አደሩ ህዝብ ስልጣንና ዴሞክራሲ መሰዋት ይበልጥ የተከበረ መሆኑን የሚሰጡት ምሁራን ተብዬዎች የተማሪዎች እንቅስቃሴ ግራ ክንፍ ነበር ብለው በደፈናው ሊያወግዙ ይነሳሉ። አቁ ይነገር ከተባለ ደግሞ ለሰው በላና ለበዝበዝ ስርዓት ከመሞት ለሰርቶ አደሩ ህዝብ ስልጣንና ለዴሞክራሲ መሰዋት ይበልጥ የተከበረ ነው። ተማሪዎችና ምሁራን ወደ ግራና ወደ ሶሻሊዝም ያዘነበሉበት ምክንያት የነበረውን ጨቋኝ አገዛዝ በሁሉም መስክ ሊፋለሙ ሲነሱ የሪዮት ትጥቅ ሊሆናቸው የሚችለው ይህ ብቻ ስለነበር ነው። የካፒታሊዝም አገዛዝ ቁንጮ የሆነችው አሜሪካ የአጼው አጋር ሆና የተሞከረውን መፈንቅል ያከሸፈች ከመሆኗም በላይ በዓለም አቀፍ ደረጃም ኢምፔሪያሊስት ተብላ ህዝባዊ ትግል ያነጣጠረባት የደቡብ አፍሪካን አፓርታይድ የምትደግፍና ዘረኛ አገር ነበረች። ለማንም አርአያ የማትሆን የግፍ አገር። ተማሪዎችና ምሁራን እይታቸውን ወደ ሌላ አቅጣጫ ማድረጋቸው አንድም በዚህ ምክንያት ሲሆን፣ በሌላ በኩል ስር ነቀል ለውጥ ፈላጊውና አሜሪካ ሆድና ጀርባ በመሆናቸው ነው። ለነገሩ ዛሬም ይህ ሐቅ ሆኖ ያለ ነው። ጊዜውን መመርመር ባልነው መሰረት ደግሞ የተማሪውን እንቅስቃሴ ደምቆና አምሮ በተነሳበት ወቅት በዓለም አቀፍ ደረጃ ጸረ ኢምፔሪያሊስትና ጸረ ቀኝ ገዢዎች ትግል በአፍሪካ፣ እስያና ደቡብ አሜሪካ ተፋፍሞ ነበር። በአገራት ደረጃ ቪየትናም፣ ላኦስ፣ ካምቦዲያ፣ ሞዛምቢክ፣ አንጎላ፣ ጊኒቢሳው፣ በታጋዮች ደረጃ ቼጉቬራ፣ ካብራል፣ ሞንዴል፣ ማሼል፣ ሆቺሚን፣ ማንዴላ፣ ሉሙምባ፣ ቤንቤላ ወዘተ የሚባልበት ጊዜ ከመሆኑ ሌላ የትግሎቹ አጋሮች ደግሞ የሶሻሊስቶቹ ጎራ ሶቪየት ኅብረት፣ ቻይና፣ ኩባ ወዘተ ነበሩ። በ1966 ዓመተ ምህረት ኢህአፓ መሆን ከወጣቱ የሚጠበቅ ሆኖ እንደተገኘው ሁሉ ከዚያ ቀደም ባለው ጊዜ ግራ ክንፍ አለመሆን ኋላ ቀር ያሰኝ ነበር ብንል ትክክል ነው። የነበረ የወቅቱ እውነታ ነው። ስለዚህም ያ ትውልድ ግራ ክንፍ የሆነው ለኢትዮጵያ ችግሮች በዚህ መልክና መንገድ መፍትሄ አገኛለሁ በሚል ነው እንጂ የአገሩን ባህልና ወግ በደፈናው ሰርዞና ለባዕድ አድሮ አልነበረም። እውነቱ ሲነገር እንቅስቃሴውም ሆነ ኋላ የተቋቋመው ኢህአፓ ለማንም ባዕድ አንገዛም፣ አንነገነበሰም በማለታቸው ጉዳት ደረሰባቸው እንጂ ካዲዎቹ እንደሆኑት እንደነው ይያኔ አልተጠቀሙም። ያን ትውልድ ወደ ግራና ወደ ስር ነቀለው ፈለጋም ይገፋፋው ራሱ ስራቱ ነው። ጉዲ ሰማል ጆሮ ሆኖ ዛሬ ያጼውን ዘመን ጭፍን ጭቆና ሊክዱ የሚስተሙ ያሉ ቢሆንም ያገዛዝ ለሚሊዮኖች እስር ቤት የመከራ የስቃይና የፍዳ የልዩነትና የበደል አገዛዝ እንደነበር የሚካድ አይደለም። ድክም ያለለውጥ እንኳን ለማድረግ አጼውም ተከታዮቻቸውም ዝግጁ አልነበሩም። ህዝብን ቀውና ቀጥቀጠው መዛት የለመዱ ነበሩና እኩልነትን ነፍገው ዴሞክራሲያዊ መብቶችን ሁሉ አፍነው ስዩመ መለኮትነን በሚል ዘለዓለማዊነትን ከጅለው ነበርና ለተማሪው ምላሻቸው አፈናና ግድያ በመሆኑ ሁኔታው እየተባባሰ መሄዱ የማይቀር ሆነ። በልዩ ልዩ ቦታዎች አመጾች መቀጠላቸው፣ ሰርቶ አደሩ ማመጹ፣ አስተማሪዎችና የቢሮ ሰራተኞች መነሳታቸው፣ የነደጃዝ ማይታከለ መገደልና መፈንቅሎች መሞከራቸው፣ የተማሪውም ትግል ማየሉና ልቋረጥ ማለቱ ውሎ አድሮ ለየካቲት 66 መከሰት በሩን ከፈተ ድልዳል ሆነ። የካቲት የግብታዊነት ውጤት ነው። የህዝብ አመጽ ድርጅትና ትግልን አይጠይቅም የሚሉት ይህን ሀቅ መረዳት የተሳናቸው መሆኑም በግልጽ ይታያል። ችግሮቹንም የነበሩት ስርዓቶች ፈጠሯቸው እንጂ ተማሪዎች የሌለውን ችግር አለ ብለው ለተቃውሞ አልተሰለፉም። ይህን መሰረታዊ ሀቅ የዘነጉ ክፍሎች ችግር ፈጣሪውን ስርዓት ትተው ተማሪዎች በጠበጡ አገር አስገነጠሉ ወዘተ ሲሉም ይደመጣሉ። በተጨባጭ ታህሳስ 20 የተማሪ ሰማዕት መዘከሪያ ቀን የተባለውም በዚህ ቀን በርካታ ተማሪዎች በመገደላቸው ነው። የተማሪው እንቅስቃሴን የሚከሱ ክፍሎች መረዳት ወይም መቀበል የተሳናቸው ከአንድ አፈና ደረጃ ወደ ከፍተኛ ጥቃት የተሸጋገረው ስርዓቱ መሆኑን ነው። የተማሪው እንቅስቃሴ መፈክሮች ሲመረመሩና በተለይም ከዛሬው የተሰበጣጠረ መፈክር ጋር ሲነጻጸሩ በዚያን ጊዜ ተማሪዎች ሲያነሷቸው የነበሩ መፈክሮች ለአገሪቷ ችግሮች መፍትሄን ጠቋሚ ነበሩ። ከመፈክሮቹ ውስጥ አንደኛው መሬት ላራሹ የሚለው ነው። የዚህ መፈክር ጥፋቱና ጎጂነቱ በተለይም ለጭፈኛውና ገባሩ ምንድነው የሚል ጥያቄ ሊነሳ ይችላል። ኢትዮጵያ ዴሞክራሲያዊ መብት ይከበር የሚለው እስከዛሬ ያልተመለሰ የህዝብ ጥያቄ ነው። መብት ለሰርቶ አደሩ ህዝብ ደህንነት ወንጀል አይደለም። የሀገራችን ሉዓላዊነት ይከበርና መሰል መፈክሮች ያኔ የቀረቡና ያታገሉም ናቸው። ህዝባዊ መንግስት ይቋቋም ደግሞ ዛሬም ሊስተጋባ የሚገባውና የህዝብን መሰረታዊ ፍላጎትም የሚያንጸባርቅ ነው። የሃይማኖቶች ልዩነቶች ተወግደው ነጻነታቸው ይጠበቅ፣ የሴቶች መብት ይከበር የሚሉ ጥያቄዎች ዛሬም መሰረታዊ ናቸው። ተማሪዎችና ተራማጁ የኤርትራም ጥያቄ በሰላማዊና ዴሞክራሲያዊ መንገድ ይፈታ በማለት ሲያሰሙ የነበሩት ጩኸት አድማጭ አግኝቶ ቢሆን ኖሮ አሁን የተከሰተው ችግር ባጭር በተቀጨም ነበር። የኢትዮጵያ ትግል ላይ አሉታዊ ተጽዕኖ አድርጎ ባከተመ ነበር። በወቅቱ የተደረጉት ሰልፎች በአገሪቱ ውስጥ ተከስተው የነበሩትን ህዝባዊ መፈክሮች ይዘው መሆኑን ማንም ሊክድ አይችልም። ጥላሁን ግዛው ተገደለ። በቀጣዩ ሰልፍና ተቃውሞም በደብረ ብርሃን እነ ሽፈራው ከበደና ሌሎችም ተረሸኑ። መኮንን ሀጎስና ሌሎችም በሐረር እንዲሁ። በጥላሁን ቀብር ላይ እነ ጀማል ስብሃት አበበና ብዙዎች በግፍና በገፍ ተገደሉ። ታህሳስ 20 የሰማዕት ቀን የተባለውም በዚህ ነው። ያ እንቅስቃሴና ትውልድ ለአገራችን ችግር ያቀረበውን መፍትሄ የሚመጣጠን እስካሁን ካለመቅረቡ ሌላ አሁንም ሰማህ አልሰማሁም አየህ አላየሁም ባዮች ያን የከሰረውን ስርዓት ሂደት መፍትሄ ብለው ያን ትውልድ እያወገዙ ማላዘኑን መርጠው ይገኛሉ። የቀድሞ ሰማዕትን ስንዘክርና የካቲትንም ክስተት መሰረቱን ለመግለጽ ስንጥር በተለይ ዛሬ የህዝብ ትግል ከሚያሳየው ድክመትና ስህተት አንጻር ከተመክሮ መማር ይቻል ነበር አሁንም ይገባል ለማለት ነው። ማለትም የተማሪውን ቅስቀሳ ግቡን የሚያውቅ ነበር ዴሞክራሲና እኩልነት ለኢትዮጵያ የተማሪውን ቅስቀሳ ብቁ አመራር የሚሰጡት የነቁ አባላት መሪዎች ነበሩት። ያነሳቸው መፈክሮች በሞላ የህዝብና በህዝብ የተደገፉ ነበሩ። በጎጥ ወይም በብሔረሰብ በሃይማኖት የተከፋፈለ አልነበረም። ምንም እንኳን የተወሰኑ የኤርትራን ግንጠላ ይደግፉ የነበሩ በኤርትራ የተወለዱ ተማሪዎች የተማሪው ትግል አይመለከተንም ብለው ራሳቸውን ከእንቅስቃሴው ቢያገሉም ብዙዎች ግን በእንቅስቃሴው ተካፍለው በዚያም ጊዜ ሆነ በየካቲት መስዋዕትነትን ከፍለዋል። የተማሪው እንቅስቃሴ በስልት ከሌሎች የህብረተሰቡ ክፍሎች ጋር ሊቀናጅና ትግሉን አገር አቀፍ ሊያደርገው መቻሉ ውጤቱ በየካቲት 66 ሊታይ ችሏል። ዛሬ ያለውን ተጨባጭ ሁኔታ በጥሞና ስናየው ያኔ የነበረውን ሁኔታ እንደሌለ መቀበል እንገደዳለን። ወያኔ ለስልጣን የበቃው በወደቀው ጸረ ህዝብና ቀይ ሽብርተኛ አገዛዝ የተነሳ መሆኑን ማንም የሚክደው ወይም የሚዘነጋው አይደለም። እብሪተኛውና ፈርጣጩ ኮሎኔልና የወንጀሉ ተባባሪዎች የሆኑት ጓደኞቹ አገር ወደድ ትውልድን ጨፍጭፈው ለገንጣ ኃይሎች ድል መሰረት መጣላቸው ይታወቃል። ጸረ ኢትዮጵያ ኃይሎችም ሊረባረቡ የሚችሉበት ሁኔታ ተፈጥሮ የደርግ ከፍተኛ ባለስልጣን ከነበሩት የባዕዳን ሰላዮችና ሰራተኞች የነበሩባቸው መሆኑም ተጋልጧል። የቀጠለውን ሁኔታ ህዝብ ያውቀዋልና ሐሰታን ባይጠይቅም አገራችንን ለቅርጫ ወያኔ ሲያቀርብ ተባባሪዎች ከየጎራቸው ብቅ ብለው አጫፋሪ ሆነውለታል። ተማሪዎች ለአንዴም ለመጨረሻም ሊባል በሚችል ሁኔታ ወያኔን ተቃውሞ ቢሰለፉና ቢሰውም በጋራ እንዳይሰለፉና እንዳይቃወሙ ወያኔና ጠባቦች የተንኮል ሴራቸውን ጠንሰው ተግባራዊ አደረጉ። ህዝቡንም ወጣቱንም በጎጥ በክልል በብሔር በቋንቋ ከፋፈሉ። ይህ ሁኔታ በስፋት ሰፍኖ የህዝብ አመፅንና ትግል አደናቅፎ እስካሁን ቆይቷል። የታህሳስ መንፈስና የሰማዕቱ ቅርስ ተኗል ለማለት ባንችልም ችግሩ ግን ግልጽ ነው ለሁላችንም። ለጋራ ሀገር ለኢትዮጵያ መታገል ቀርቶ ለክልልና ለጠባብ ግብ መቆሙና ይባስ ብሎ ኢትዮጵያዊነትን መካዱም ያለ ሆኗል። የተሰው ተማሪዎችና ወጣቶች ጀግኖች ተራማጆች አጥንታቸው ይገለበጥብናል። ተማሪዎችና ወጣቶች የለውጥ አንቀሳቃሽ መሆን ሲገባቸው ተከፋፍለው መቆማቸው ምስጢርም አይደለም። የሚነሱት መፈክሮች አገራዊ ሳይሆኑ ጠባብና ውሱን ናቸው። ድርጅቶቹ የኢትዮጵያን ነጻነትና የህዝቧን ዴሞክራሲ የሚሹ ሳይሆኑ ግን ጠላን የሚያቀነቅኑ ስለሆኑ ህዝባዊ ትግልንም ሊመሩ የሚችሉ አይደሉም አያምኑበትምና። ትግል ተብሎ የምናየው አንድ ግብ ያለው ባለመሆኑ በመከፋፈሉም ገዢውን ክፍል በጋራ ሊያጠቃ አልቻለም። ገዢው ክፍል ላይም አንድ ወጥና ላገዛዙ ተጣራሪ የሆነ አቋም አልከሰት ብሎ ከርሟል። ግማሹ በሰላም እንደራደር ሲል ሌላው አብዮት ቃሉን እንኳን መጠቀም ስህተት ነው ብሎ ራሱን ለትዝብት ሲዳርግ ቀሪው የግን ጠላ አንቀጽን ይዟል በሚል የወያኔ ህገ መንግስታችን ነውና ይከበርልን በማለት ጥያቄ ሲያቀርብ በዚህ ውጥንቅጥና ውዥንብር የተነሳ ወያኔ ከውድቀት እየዳነ መቀጠሉን ሁሉም በምጸት እየተገነዘበው ነው ማለት የሚቻል አልሆነም። ያን ትውልድና ያን አገራዊ ቁርጣቋም የምንናፍቅበት ጊዜ መምጣቱ በራሱ ምንኛ አሳሳቢ ደረጃ ላይ እንዳለን የሚጠቁም ነው። ካለፈው መማር ሲቻል ያለፈውን የህዝብ ደምና መራራ ተመክሮ ማክቸልቸል ለህዝብና ለአገር ጠላቶች ሰለባ መሆን መጨረሻው ጎጂ ለመሆኑ አስተማሪ አያሻውም። መደራጀት ወሳኝ ነው። ትግሉ ለኢትዮጵያ መቆምና የጋራ መሆን አለበት። ከፍፍል ማክተሙ አስፈላጊ ይሆናል። በህዝብ ላይ ሳይሆን በባዕድ ላይ መተማመኑ ማብቃት ይገባዋል። እንዲሁም ወያኔ በወደደው ቦይ መፍሰሱ ኢትዮጵያን የሚጎዳ መሆኑን መቀበል የተገባ ሲሆን ለትምክህተኞችም ሆነ ለጠባቦች መድረኩን መልቀቅ ደግሞ ሊታሰብ አይገባውም። ከራሳችን ተመክሮ ከተነሳን ለራሳችን የጋራ ታሪክ ክብር ከሰጠን ወደሚፈለገው ጎህ ለመድረስ እንችላለን። የታህሳስ ሰማያትም በከንቱ አልሞቱም ማለት የምንችልበት ሁኔታ ይከሰታል ማለት ነው። ያኔ ትግሉ ለኢትዮጵያ ነበር፣ የጋራ ነበር፣ በስርዓቱ ላይ ህዝብ በጋራ የተነሳበት ነበር። ዛሬ አፍን ሞልቶ ይህን ማለት አይቻልም። ያኔ የነበሩት ድርጅቶች በዴሞክራሲና በእኩልነት በአገርም አንድነት ጉዳይ ላይ ልዩነቶች አልነበሯቸውም። እነ ወያኔ የጋራውን ሰልፍ ሊበታትኑ ሲነሱም አድማጭ አልነበራቸውም። ትግሎች ቀስ በቀስ የተቀነባበሩ ነበሩ እንጂ በየፊናቸው አልነጎዱም። ከሁሉም በላይ ተማሪዎችና ወጣቶች በአንድነት ተደራጅተው ቆዩ እንጂ በየብሔራችን ብለው አልተለያዩም። ምሁራንም በአጠቃላይ አገራዊ ተልእኮ እንጂ ህዝብን በጎጥና በሃይማኖት የሚከፋፍሉ አልነበሩም። የጊዜ ጎማ ግን ያን ድንቅ ቅርስ ረጋግጦ ቀይ ሽብርተኞችና ጠባብ ነፍሰ ገዳዮች ሰው የሚባሉበትን ጊዜ ስራ መጣብን። ከገባንበት ረግረግ ለመውጣት ወደ ኋላ መለስ ብለን አገርን የዴሞክራሲና የመብት ባለቤት ለማድረግ የተደረገውን የጋራ ተጋድሎ ማስታወሱ የግድ ይሆናል። እያንዳንዱ ትውልድ የራሱን ግዳጅ መቀበልና መስቀሉንም መሸከም እንዳለበት ሲታወቅ፣ ባለፈው ታጋይ ትውልድ ላይ ባሉታዊ መረባረብ የራስን ግዳጅ ያለመቀበልን ጥፋት የሚሸፍን አይሆንም። ካለፈው ተመክሮ ጠቃሚውን ሁሉ ቅርስ አድርጎ አሁንና ዛሬ በሚጠይቀው መንገድ መታገሉ ነው ዋናው። ስለ ትግል ወሬው ደርቶ ትግል ደብዛው ከጠፋ ያው ለተቀማጭ ሰማይ ቀርቦን ያመጣል እንጂ የሚፈይደው ነገር አይኖርም። በኢትዮጵያ ተማሪዎች እንቅስቃሴ ላይና አከታትሎም በኢህአፓና በዚያ ጀግና ትውልድ ላይ ዛሬ የሚደመጠው መረን የለቀቀ አሉታዊ ትችት የህዝብ ትግል ጠላት በሆነ ወያኔና መሰሎቹ የሚራገም የአሁኑ ወጣት ትውልድ ካለፈው እንዳይማር ለማድረግ መሆኑን የምንስተው አይደለም። በመሆኑም ነው ቅርሳችንን በተደጋጋሚ ለማሳወቅና ያሁኑ ባለፈው የህብረትና የኢትዮጵያዊነት ጎዳና እንዲጓዝ ለመጥራት እየሞከርን ያለ ነው። ጊዜ ተለውጧልና በጨቋኞች ላይ ብረት ማንሳቱ ጊዜው አልፎበታል የሚሉም እንዳሉ የምናውቀው ነው። በዚያው ልክ ግን ለውጥ በአመጽና በብረት ትግልም እንደሚመጣ በዓለም ደረጃ እያየ ነው ከመሆኑ ሌላ ህዝብም ደምቶና ታግሎ ድሉን በታጠቁ እንዳይቀማ ድርጅትና ኃይል ያስፈልገዋል። ሁሉን ኃይሎች ያቀፈ የሽግግር ሂደት ይኖር በሚል የቀረበውን አብዮት አድን አማራጭ ያኔም ስልጣን ቀሚዎቹና ዛሬም ርትራዦቻቸው ባሉታዊ ቢተቹትም ይህን ህዝባዊ አማራጭን እውን ለማድረግ መንገዱ ምለላ ወይም ባዕዳንን ልመና እንዳልሆነ ግልጽ ሊሆንልን ይገባል። የድርጅቶቹንም ይዘትና ተመክሮ በሚገባ መመርመሩ የሚታለፍ ወይም ቸል የሚባል ግዳጅ አይደለም። ነጋ ጠባ የፖለቲካ ቁማርተኞች ሰለባ እያደረጉን ወደ ክስረትና ቀቢጸ ተስፋ እንዳይከቱን ማለት ነው። ደግሞ ደጋግሞ የሚታለል ሰው የሚታዘንለት ሊሆን አይችልም ተብሏልና እየተስተዋለ እንላለን። ጥላሁን ተባለ ጀማል፣ ደመቀ ተባለ አበበ፣ ጀሚላ ተባለች አስቴር፣ አበራገሙ ተባለ ገብረ እግዚአብሔር ወዘተ ከአንድ ብሔር የተወለዱ ሳይሆኑ ለኢትዮጵያ ብለው የታገሉና የሞት ጽዋንም የጠጡ ጀግኖች ናቸው። አራያዎች ከደርግ ሽብርተኞችና ከወያኔ ዘረኞች የተለዩ የተቃረኑ ተባብረው የታገሉ ፍርሃትን አሸንፈው ሞትን የተጋፈጡ ያስ ሳይሆን የተግባር ታጋዮች ኢትዮጵያንም መውደዳቸውን ውድ ሕይወታቸውን ሰጥተው ያስመሰከሩ የታሳትን ሰማት የተማሪውንና የሰራተኛውን የአርሶ አደሩንና የወታደሩን የአስተማሪውንና የሴቱን ወዘተ ትግል ስንዘክር ያ ኢትዮጵያዊነት፣ ያ ቆራጥነት፣ ያ ኅብረት ሕያውነቱ ይታደስ ዘንድ በመፈለግ ነው። ለሕዝብና ለሀገር የተሰዉ ሁሉ በትግላችን ሕያው ይሁኑ። ኢትዮጵያዊነት ያቸንፋል።
ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለመው መብራት የእውነት ብርሃን ፋና እነ ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ